ለብቻ እንደ እግዚአብሔር ቃል ይልና እዚህ በእንግሊዝኛ ወጥቷል። ማሬጅ ኤንድ ሴክስ የሚለው ነው፣ ወይም የግብረ ስጋ ግንኙነት የሚል ነው። በጣም የሚያስፈራ ቶፒክ ነው። በሀገራችን ደግሞ እንዲያውም ከናካቴው እንደዚህ ስላለ ነገር አንነጋገርም አይደለም። ይሄ እንደውም አይነካም። በጣም የተፈራ እንደ ነውር የሚቆጠር ጨርሶ እንዲያውም እንደሌለ ተደርጎ ተሸፍኖ የተቀመጠ ነገር ነው። በተለይ ከፑልፒት ላይ ከቤተ ክርስቲያን መድረክ ላይ እንዲህ ያለ ቶፒክ የሚያነሳ ፓስተር መንፈሳዊ እንዳልሆነ እንደዛ ነው የሚቆጠረው። ባህላችን ነው፣ ጥሩ ባህል አይደለም። ምክንያቱም ሴክስ የማን አይዲያ ነው? ማን ነው መጀመሪያ ይህን ነገር ያስበው? እግዚአብሔር አይደለም እንዴ? ትስማማላችሁ? የሚስማማ አንድ ሰው ባይ ደስ ይለኛል። የእግዚአብሔር ሀሳብ ነው። ገና ሲጸነስ ጀምሮ ነገሩ እግዚአብሔር ያሰበው ለባልና ሚስቶች የተሰጠ ስጦታ ነው። አንድ ሰውዬ ምን ይላል? ሴክስ ለባልና ሚስት ዌዲንግ ጊፍት ነው ይላል። እግዚአብሔር የሰጠው ዌዲንግ ጊፍት ነው። በበኩሌ ጥሩ ዌዲንግ ጊፍት ነው እላለሁ። እናንተም እንደምትሉ አላውቅም። ይሄም ስጦታ፣ በጎ ስጦታ ሁሉ ከእግዚአብሔር ነው የሚመጣው። ስለዚህ ልናፍርበት፣ ልንሸፍነው አይገባም። እንደ ኃጢአት ስለሚቆጠር፣ እንደ ነውር ነገር ስለሚቆጠር ሰዎች በዛ አስተሳሰብ ነው ይሄ ነገር እንዴት ይነሳል፣ እንዴት ምን ተደርጎ ብለው የሚሸሹት። እንግዲህ ይሄ ትምህርት በዛሬው ፕሮግራም የሚያልቅ አይደለም። ለሚቀጥለውም ሰኞ ሳይተላለፍልን አይቀርም። እስቲ ፈታ ፈታ በሉና ቁጭ በሉ። እንግዲህ አእምሯችሁም ይፈታ። ከእግዚአብሔር እንደ መጣ አድርጋችሁ ተቀበሉት። አይዟችሁ፣ አትፍሩ። ወደ እግዚአብሔር ቃል እንሂድና መጀመሪያ ከምሳሌ ምዕራፍ አምስት እግዚአብሔርን ቃል እናነባለን። ለነገሩ እኮ እዚህ ክፍል ውስጥ የተሰበሰብ ነው ሁሉ በዚያ መንገድ ነው ወደ ዓለም የመጣ ነው አይደለም እንዴ? በዛ አልመጣሁም የሚል ካለ እጁን ያውጣ። ሁላችንም በዚያ መንገድ ነው የመጣ ነው እና የእግዚአብሔር ጥበብና ሀሳብ ነው። ምሳሌ ምዕራፍ አምስት ትዝታ ተቆጥታለች፣ ምን እንደሆነች አላውቅም። እሺ ምዕራፍ አምስት ከቁጥር 18 ጀምሬ ጥቂት አነባለሁ። ምንጭህ ብሩክ ይሁን፣ ምንጭህ ብሩክ ይሁን፣ ከጉብዝና ሚስት ጋር ደስ ይበልክ። እንደ ተወደደች በኋላ እንደ ተዋበች ሚዳቋ ጡቷ ሁልጊዜ ታርካህ። በፍቅሯም ሁልጊዜ ጥገብ። ልጄ ሆይ ስለምን ጋለሞታ ሴት ትወዳለ? የሌሌ አይቱንስ ብብት ለምን ታቅፋለ? ይላል ባለ ጥበቡ ሰሎሞን። ይሄ እግዚአብሔር ቃል ነው። ምንጭህ ብሩክ ይሁን፣ ከጉብዝናህም ሚስት ጋር ደስ ይበልህ። እንደ ተወደደች ዋላ እንደ ተዋበች ሚዳቋ ጡቷ ሁልጊዜ ታርካህ፣ በፍቅሯ ሁልጊዜ ጥገብ ይላል መጽሐፍ ቅዱሳችን። በመንፈስ ቅዱስ ኃይል ተመርቶ ቅዱሳት ነቢያት የጻፉት ነው ካልን እንግዲህ ይሄም እንደዚያው መሆኑ ነው። ዛሬ ብዙ ጥቅስ አነብላችኋለሁ። መሀሌ መሀሌ፣ አሁንም ትክክለኛ አስተሳሰብ በሌላቸው ሰዎች ብዙ ጊዜ የሚተረጎመው የቤተ ክርስቲያንና የክርስቶስ ግንኙነት ተብሎ ነው። አዎ ነው፣ እሱን እኔም አልክድም። ተቀዳሚ መልእክቱ ግን የባልና ሚስት ፍቅር ነው። መሀሌ መሀልን መሀሊን መሀሌ መሀሌ ዘሰሎሞን እርግጥ የክርስቶስና የቤተ ክርስቲያን ፍቅር አለበት። ቀጥታ ግን ተቀዳሚ ትርጉሙ ግን ስለ ባልና ሚስት ፍቅር ነው የሚናገረው። ይሄን መካድ አንችልም። መሀሌ መሀሌ የፍቅር መጽሐፍ ነው። የተቀደሰ የባልና ሚስት ፍቅር። አንዳንድ ጥቅሶች ላንብብላችሁ። መሀሌ ምዕራፍ ሁለት ከቁጥር 3-7 በዱር እንዳለ እንኮይ እንዲሁ ውዴ በልጆች መካከል ነው። ከጥላው በታች እጅግ ወድጄ ተቀመጥኩ፣ ፍሬውም በጉሮሮዬ ጣፋጭ ነው። ወደ ወይን ጠጁም ቤት አገባኝ። በእኔ ላይ ያለው ዓላማው ፍቅር ነው። በዘቢብ አጽናኑኝ፣ በእንኮይም አበረታቱኝ፣ በፍቅሩ ተነድፌ ታምም ያለሁና። ግራው ከራሴ በታች ነው፣ እጁ አንተርሶኛል ነው የምትለው። ቀኙም ታቅፈኛለች። እናንተ የኢየሩሳሌም ቆነጃጅት ሆይ እርሱ እስኪፈልግ ድረስ ፍቅርን እንዳታስነሱትና እንዳታነሳሱት በሚዳቋ በምድረ በዳም ዋላ አምላችኋለሁ። ምዕራፍ አራት ከቁጥር 1-7 ወዳጄ ሆይ እነሆ ውብ ነሽ፣ እነሆ አንቺ ውብ ነሽ። በአይነ ርግብ መሸፈኛሽ ውስጥ አይኖችሽ እንደ ርግቦች ናቸው። ጠጉርሽ በገለዓድ ተራራ እንደሚወርድ እንደ ፍየል መንጋ ነው። ጥርሶችሽ ታጥበው እንደ ተሸለቱ ሁሉም መንታ እንደ ወለዱ ከእነርሱም መካን እንደሌለባቸው መንጎች ናቸው። ከንፈሮችሽ እንደ ቀይ ሐር ፈትል ናቸው፣ አፍሽም ያማረ ነው። በአይነ ርግብ መሸፈኛሽ ውስጥ ጉንጭና ጉንጭሽ እንደ ተከፈለ ሮማን ናቸው። ይሄ ሮማንቲክ አይደለም? በጣም ሮማንቲክ የሆነ አጻጻፍ ነው። አንገትሽ ለሰልፍ ዕቃ መስቀያ እንደ ተሰራው እንደ ዳዊት ግንብ ነው። ሺህ ጋሻ የኃያላንም መሳሪያ ሁሉ ተንጠልጥሎበታል። ሁለቱ ጡቶችሽ መንታ እንደ ተወለዱ በሱፍ አበባ መካከል እንደሚሰማሩ እንደ ሚዳቋ ግልገሎች ናቸው። ቀኑ እስኪነፍስ ጥላውም እስኪያልፍ ድረስ ወደ ከርቤው ተራራ ወደ እጣኑም ኮረብታ እሄዳለሁ። ወዳጄ ሆይ ሁለንተናሽ ውብ ነው፣ ነውርም የለብሽም። ቀጥሎ ሙሽራዬ ሆይ እያለ ይቀጥላል። ምዕራፍ አምስት ከቁጥር 10 ጀምሬ ያነባለሁ። አንቺ በሴቶች ዘንድ የተዋብሽ ሆይ ከሌላ ወዳጅ ይልቅ ውድሽ ማን ነው? ይህን የሚያህል አምለሽናልና ከሌላ ወዳጅ ይልቅ ውድሽ ማን ነው? ውዴ ነጭና ቀይ ነው፣ ከእልፍ የተመረጠ ነው፣ ራሱ ምዝምዝ ወርቅ ነው፣ ቆንዳላው የተዝረፈረፈ ነው፣ እንደ ቁራ ጥቁረትም ጥቁር ነው። አይኖቹ በሙሉ ፈሳሽ አጠገብ እንዳሉ በውተት እንደ ታጠቡ በፈሳሽ ውሃ አጠገብ እንደ ተቀመጡ እንደ ርግቦች ናቸው። ጉንጩና ጉንጩ የሽቱ መደብ እርከን እንዳለበት እንደ ሽቱ አትክልት ናቸው። ከንፈሮቹ እንደ አበቦች ናቸው፣ የሚፈስ ከርቤንም ያንጠበጥባሉ። እጆቹ የቢረሌ ፈርጥ እንዳለበት እንደ ወርቅ ቀለበት ናቸው። አካሉ ብላተኛ እንደ ሰራው በሰምፔር እንዳጌጠ እንደ ዝሆን ጥርስ ነው። እግሮቹ በምዝምዝ ወርቅ እንደ ተመሰረቱ እንደ እብነበረድ ምሰሶች ናቸው። መልኩ እንደ ሊባኖስና እንደ ዝግባ ዛፍ መልካም ነው። አፉ እጅግ ጣፋጭ ነው፣ እርሱም ፈጽሞ ያማረ ነው። እናንተ የኢየሩሳሌም ቆነጃጅት ሆይ ውዴ ይህ ነው፣ ባልንጀራዬም ይህ ነው። እቀጥላለሁ። ምዕራፍ ስድስት ወዳጄ ሆይ እንደ ቴርሳ ውብ ነሽ፣ እንደ ኢየሩሳሌም ያማርሽ ነሽ። ዓላማ ይዞ እንደ ተሰለፈ ሰራዊት ታስፈሪያለሽ። አውከውኛልና ዓይኖችሽን ከፊቴ መልሺ። ይሄ ሮማንቲክ የሆነ አባባል ነው። ጠጉርሽ ከገለዓድ እንደ ወረደ እንደ ፍየል መንጋ ነው። ጥርሶችሽ ታጥበው እንደ ወጡ ሁለት መንታ እንደ ወለዱ ከእነሱ መካን እንደሌለባቸው መንጎች ናቸው። በአይን እርግብ መሸፈኛሽ ውስጥ ጉንጭና ጉንጭሽ እንደ ተከፈለ ሮማን ናቸው። ስድሳ ነገስታት ሰማንያም ቁባቶች ቁጥር የሌላቸው ቆነጃጅት አሉ። ርግቤ መደምደሚያዬም አንዲት ናት፣ ለእናቷ አንዲት ናት፣ ለወለደቻትም የተመረጠች ናት። ቆነጃጅትም አይተው አሞገሷት፣ ንግስታትና ቁባቶችም አመሰገኗት። የመጨረሻውን አንድ ጥቅስ አነብ እና እንጸልያለን። ምዕራፍ ሰባት ከሰባት እስከ አስር ወዳጄ ሆይ እንዴት የተዋብሽ ነሽ! እንዴት ደስ ታሰኛለሽ! ይህ ቁመትሽ የዘንባባ ዛፍ ይመስላል፣ ጡቶችሽም የወይን ዘለላ ይመስላሉ። ወደ ዘንባባው ዛፍ እወጣለሁ፣ ጫፎቿንም እይዛለሁ አልሁ። ጡቶችሽ እንደ ወይን ዘለላ የአፍንጫሽም ሽቱ እንደ እንኮይ ናቸው። ጉሮሮሽ ለወዳጄ እየጣፈጠ እንደሚገባ የተኙትን ከንፈሮች ይናገሩ ዘንድ እንደሚያደርግ እንደ ማለፊያ የወይን ጠጅ ነው። እኔ የውድ ነኝ፣ የእርሱ ምኞት ወደ እኔ ነው። አሜን። እግዚአብሔር አምላክ ሆይ ስለ ሕያው ቃልህ እናመሰግንሃለን። ለሰው ልጆች ስለ ሰጠኸው በጎ ነገር ሁሉ እጅግ አድርገን እናመሰግንሃለን። ጋብቻን ለሰው ልጆች በረከት ስለሰጠ ስጦታ አድርገ ስለሰጠ ስምህ ይክበር። እንደዚሁም ደግሞ ቤተ ክርስቲያንን የወደዳትንና የሞተላትን ሙሽራውን ኢየሱስ ክርስቶስን ውድ ልጅህን ስለሰጠህን እናመሰግናለን። ዛሬ ቃልህ ቅዱስ ነው። ጌታ ሆይ አንተ የሰጠህን ሁሉ ቅዱስ ነው። ይህን የተቀደሰው እንድንመለከት ከቃልህ እንድንማር መንፈስ ቅዱስ ሆይ አንተ እርዳን። የሰሚዎችን ጆሮ ሁሉ ባርክ። ወንድሞቼን እህቶቼን በዚህ ሰዓት ባርካቸው በጌታ በኢየሱስ ስም። አሜን አሜን ትላላችሁ? መልካም። ይሄን ሁሉ ጥቅስ ያነበብኩበት ምክንያት አለኝ። የእግዚአብሔር ቃል ስለሆነና የእግዚአብሔር ቃል እግዚአብሔር በፈጠረው ነገር አያፍርም። የእግዚአብሔር ቃል ለሰዎች በሰጠው ነገር አያፍርም። እግዚአብሔር ደግሞ እንድናውቅ የሚፈልገውን ነው የገለጠልን በቃል ውስጥ። ስለዚህ ስሙ ይባረክ። ምናልባት ብዙዎቻችሁ እድሜ ልካችሁን የሰማችሁት መሀሌ መሀሌ የክርስቶስና የቤተ ክርስቲያን ፍቅር ነው ተብሎ በዚያ ተዘግቶ ነው የሰማችሁት። ነገር ግን ቃሉ በትክክል እንተርጉም ካልን ተቀዳሚው መልእክቱ የሰሎሞንና የሱላሚት ፍቅር፣ የባልና የሚስት ፍቅር መግለጫ ነው። ያማ አሳፍርም። እግዚአብሔር ነው የሰጠን፣ ስሙ ይባረክ። ቤተ ክርስቲያን ችግር አላት፣ በተለይ የእኛ ሀገር ቤተ ክርስቲያን። ስለዚህ ጉዳይ ምንም አታስተምርም፣ ጸጥ ብላለች። ስለዚህ ነገር የምንማረው ወይ ከጓደኞቻችን ወይ ከአንዳንድ መጽሐፍት ወይ ከሆሊውድ ፊልም ከመሳሰለው ነው እንጂ የምንማረው ከእግዚአብሔር ቃል የእግዚአብሔርን አሳብ ተምረን አላደግንም። በእኔም ዘመን እንዲሁ ነበር፣ ይብስ ነበር እንደውም ያኔ። ዛሬ ደግሞ በእናንተም ዘመን አልተለወጠም። እና ቤተ ክርስቲያን ይህን ማስተማር አለባት። ቤተ ክርስቲያን ካላስተማረች ወጣቶች ከየት ይማራሉ? ባልና ሚስትስ ከየት ይማራሉ? ከዜና ማሰራጫ የምንሰማው፣ ከቀልድ ከጨዋታ የምንሰማው አስቂኙ ነገር ሁሉ ትንሽ ነውር ያለበት ነገር ነው። ሰው ትክክል አይደለም። እንግዲህ ከወላጆች የተማርነው ከቤተ ክርስቲያን የተማርነው ከመጽሐፍ ቅዱስ የተረዳነው ግን ትክክል የሆነ መለኮታዊ ትምህርት ነው። ዛሬ ዘመኑ በጣም ተበላሽቷል ወገኖች፣ ዘመኑ በጣም ተበላሽቷል። ቴሌቪዥን ስንመለከት ወይም ሙዚቃ እናዳምጥ ካልን በዚያ በኩል የሚተላለፈው የባልና ሚስት ፍቅር አስተሳሰብ በጣም አስፈሪ ነው፣ በጣም አስፈሪ ነው። ለምሳሌ በሀገራችን ውስጥ ስንሰማ ያደግናቸው ዘፈኖች አሉ፣ የባህል ዘፈኖች በሙሉ ብዙዎቹ ጋብቻን የሚጥሱ ናቸው። አሁን ቅድም እዚህ እኔ ሳሰማ እንደነበርኩት አይነት መዝሙሮች ጋብቻን የሚያከብሩ እግዚአብሔርን የሚያከብሩ አንሰማም። ዘፈናችን ብዙ ብልግና የሞላው ጋብቻን የሚያዋርድ ስለሆነ በዛው የሚያድግ ሕዝብ ያንን እየሰማ የሚያድግ ሕዝብ ያንኑ ነው የሚለማመደው። እንደው አንዳንድ ግጥሞች የሚዘፈኑትን በሀገራችን ብጠቅሳቸው፣ እስቲ ጠይቁልኝ ሚስቲቱን በሰው፣ ባሏ ልቤን ወስዶ የታደረሰው። ጉድ አይደለም ይሄ? ዝሙትን ፕሮሞት የሚያደርግ ግጥም ነው። ባሏ ልቤን ወስዶ የታደረሰው ይሄንን ይሰሙና ወጣቶች ባልና ሚስት መቀማማት ትክክል ቢሆን ነው ብለው ያስባሉ። ባልሽን ምከሪልኝ እንዳልመታው ጦር ነው ካንቺ ጋር ጨዋታ ቢቀርበት ምን ነው? ጉድ እኮ ነው። በጣም የሚያሳፍር ካንቺ ጋር ጨዋታ ቢቀርበት። ባል ከሚስቱ ጋር ካልተጫወተ ከማ ጋር ሊጫወት ነው? ይሄ ጣልቃ የገባ ሰው ከውጭ መጥቶ ከባልሽ ልቅረብሽ ነው እኮ የሚለው። ዘፈን አለ ደግሞ ሌላ፣ ተይውና ነይ ባል ገዳም ነው ወይ እየተባለ የሚዘፈን። አዎ ቅኔዎችም አሉ። አንድ አዘጋጅቻለሁ፣ እሱን አነብልሃለሁ። አልክማን ተይውና ነይ ባል ገዳም ነው ወይ? ባል ገዳም ነው እንጂ የእግዚአብሔር ቃል ሞት እስኪለያቸው ይሌለ እንዴ? እንግዲህ በዚህ ያደጉ ወጣቶች በእግዚአብሔር ቃል ስላላደጉ ባልን ትቶ መሄድ ተገቢ እንደሆነ ያምናሉ። ሲያድጉ ይፋታሉ። ይሄኛው ደግሞ ስሙኝ፣ ይሄኛው ደግሞ ቅኔና እንትን ነው፣ ሰምና ወርቅ ነው። እንዴት ይጣፍጣል የእስላም ቤት እንጀራ በእሁድ በቅዳሜ በባል የተሰራ። ገብቷቸዋል ብዬ አምናለሁ። እንዴት ይጣፍጣል የእስላም ቤት እንጀራ በእሁድ በቅዳሜ በባል የተሰራ። ባልን ቁጭ አድርጎ መስረቅ ይጣፍጣል ነው እኮ የሚሉት። በባል ላይ ሌላስ ጉድ ጉድ ማለት ቢኖር ያ ይጣፍጣል። እንዲህ ያደረገ ነው እንግዲህ ለሕዝባችን ሲማር ያደገው የኖረው። በዚህ ምክንያት ዝሙት ተከብሮ ቅድስናና ትዳር ቀሎ ይታያል፣ ይኖራል። መጽሐፍ ቅዱሳችን ስለ ስጋ ግንኙነት፣ ስለ ሴክስ በግልጽ ነው የሚናገረው። ቅድም በብዛት ከመሀሌ መሀሌ ውስጥ ደጋግሜ አንብቤላችኋለሁ። በተለይ እየተማሩ በሄዱት እውቀት ገብቶናል ተራቀናል በሚሉ ሰዎች መሀል ይህ ሞራሊቲ እየረከሰ እየወደቀ ነው ሄደው። ከዚህ በፊት ጠቅሼው ይሆናል፣ ደግሜ እንድጠቅሰው ብትፈቅዱልኝ። ሀገራችን ኢትዮጵያ አንድ የማውቀው ሰው ነበር፣ እድሜውም የኔ እኩያ ነው። ሚስት አገባም፣ ዝም ብሎ በወንደላጤነት ብዙ አመት ይኖራል። አንድ ቀን ለምን ሚስት አታገባም ብዬ ጠየቅኩት። ቅድሜ ስለሆነ ሚስት ለምን ትዳር አትይዝም አንተ ብዬ ስጠይቀው፣ አንድ ብርጭቆ ወተት ሲያምረኝ ገዝቼ መጠጣት ስችል ለምን ላም እቀልባለሁ የሚል መልስ ሰጠኝ። እንደዛ አይነት ንግግር እኔ ሰምቼ አላውቅም። በጣም ደነገጥኩ። ምን ያህል ጋብቻን እንዳረከሰው ተመልከቱ። ጋብቻ በጋብቻ ውስጥ ያለው የተቀደሰው ግንኙነት ሴክሹዋል ዩኒየን እንደሚገዛ እንደ ውሃ ጥም ሰው ሲጠማው ሄዶ ገዝቶ ይጠጣል፣ ከዛ ይሄዳል። በጣም ኢሪስፖንስብል የሆነ ኃላፊነትን የሚጠላ ከእግዚአብሔር ፈቃድ ውጭ የሆነ አይነት ተናገረ እና በጣም በጣም አዘንኩ። ያ ሰው ምንም ትዳር ሳይይዝ ልጅ ሳይወልድ እንዲሁ ከመጠጥ ቤት መጠጥ ቤት ቢራ እያሳደደ መጨረሻ ላይ መሞቱን አውቃለሁ። የእግዚአብሔርን ቃል መስማት ስለዚህ ይጠቅማል። ሌላ ዛሬ የሴክስ ጉዳይ በህብረተሰባችን አስተሳሰብ እውነትም በጣም ረክሷል። ህዝቡ በሴክስ ስሜት ነዷል። እንደ ሰዓት የተቀጣጠለ ነገር ቢኖር ዛሬ እሱ ነው። ወንዱ፣ ሴቱ፣ ወጣቶች፣ ህጻናት ሳይቀሩ የሰው አእምሮ በዚህ ነገር ነዷል። በዜና ማሰራጫዎች የምትሰሙት የምታዩት እሱን ነው። የንግድ ገበያ እቃ ማሻሻጫ አድርገውታል። በተለይ ሴት ልጅ የማትታይበት ሸቀጥ በቴሌቪዥን እኔ አላየውም። ሁሉን ነገር ለመሸጥ በሴት ገላ ነው የሚጠቀሙት። ይሄ ሴቶችን ያዋርዳል እንጂ አያስከብርም። እዚህ ምዕራብ ውስጥ ሴቶች እኩል መብት አላቸው፣ ሴቶች እንደ አረቦቹ ሀገር አይዋረዱም ይሉኛል። ግን ከዚህ ይበልጥ ሴትን የሚያዋርድ ነገር ምን አለ? ሴት ክቡር ናት፣ የሁላችንም እናት ናት። ሴት ግን እቃ ማሻሻጫ መኪና ሲሸጥ በሴት፣ ጫማ ሲሸጥ በሴት። እንዲያውም ሁሉ ነገር ድሮ ያምራል ቆንጆ ነው እንላለን፣ ዛሬ ሴክሲ ነው የሚባለው። ውይ ሴክሲ ጫማ አድርገሻል፣ ሴክሲ ሰዓት አስረሻል፣ ሁሉ ነገር ሴክሲ ነው የሚባለው። የሚያስገርም ነገር ነው። ሌላው ቅጽል እያለ ነገሮችን የምናሞግስበት ሁሉም ነገር ሴክሲ። ወይዘሩም ዛሬ ፀሐይ ከወጣ ሴክሲ ወይዘር ነው። ሁሉ ነገር ያ የህብረተሰቡን አእምሮ ይመርዛል። ስለ ጤንነት በተነገረ ቁጥር በመዝናኛ ቦታዎች፣ በዋና ስፍራዎች የሴቶች ሰውነት ነው ማሻሻጫ የሆነው። ከቤተ ክርስቲያንም እንዲህ ያልተለየ ነገር ነው። ቤተ ክርስቲያን አንዳንድ መዘምራን እህቶች አለባበሳቸውን ብታዩ፣ መድረክ ላይ ቆሞ ብታዩ የቀሚሱ ማጠር ጡት አይሸፈንም፣ እዛው ሜዳ ላይ ነው ያለው። እንደዛ ይደረግና መዝሙር ይዘመራል። እንግዲህ ምናልባት ሴቶቹ አይገባቸው ይሆናል ወንዶች ላይ ይሄ ምን አደጋ እንደሚጥል። የወንድ አስተሳሰብና የሴት አስተሳሰብ አንድ አይደለም። የወንድ ድክመትና የሴት ድክመት አንድ አይደለም። በዚህ ሁኔታ ወንዶች በጣም ደካሞች ነን ብዬ አስባለሁ። ልጆቻችን ስለ ሴክስ የሚማሩት ከትምህርት ቤት ጓደኞቻቸው፣ ከአንዳንድ እግዚአብሔርን ከማይፈሩ አስተማሪዎች፣ ከጋዜጦች፣ ከቪዲዮ፣ ከመሳሰለው ነው። በተለይ በአሁኑ ጊዜ ያለው ቪዲዮ ሰው ሁሉ በየቤቱ የሚያየው በጣም ያሳዝናል። አዲስ አበባ ስሰማ ወደ መርካቶ አካባቢ ይሄንን ቪዲዮ ይዘው ቤታቸው ሲኒማ የሚያሳዩ ሰዎች እንዳሉ ሰማሁ። ሰው ስሙኒ እየከፈለ ያንን የነውር ቪዲዮ ሲያይ ቆይቶ በተራ አንዱ ግሩፕ አይቶ ሲያበቃ ሌላው ግሩፕ ደግሞ ከጀርመኒ ከስካንዲኔቪያ ሀገሮች ከእንግሊዝ ሀገር ከዚህ ከምዕራቡ አገር የሚጎርፈው ቪዲዮ ይሄ ነው አይባልም። እዚህ አገርማ ኢንተርኔቱም ኬብል ቴሌቪዥኑም ነጻ ለቆታል። አንድ ነገር ልንገራችሁ። አንድ ሰው ስለ ሮማን ኤምፓየር ጥናት አድርጎ መጽሐፍ ጽፎ ነበር። The Decline of the Roman Empire የሚል በጣም የታወቀ መጽሐፍ፣ የቆየ መጽሐፍ አለ። እሱ ላይ ጸሐፊው አስደናቂ ነገር ይጽፋል። ዛሬ አሜሪካ ያለችበት የሞራል ደረጃ የሮማን ኤምፓየር ሊወድቅ ሲል የነበረበት የሞራል ደረጃ ነው። ሮማን ኤምፓየር ከመውደቋ በፊት ሆሞሴክሹአሊቲው፣ ሌላ ሁሉ፣ ዝሙቱ፣ ሌላ ሁሉ ብልግና ደርቶ ነበር። በአምልኮ ቤታቸው ሁሉ ከሺ በላይ የሚሆኑ የሴተኛ አዳሪዎች እንደነበሩ ሰው አንድ አምልኮ ቤት ጣዖት ማለት ነው። ቤተ ጣዖት በሚሄድበት ጊዜ አንድ ሰው እዛ ሄደው ያ ጣዖቱ የሚረካው ሁለቱ ወንድና ሴት በሚያደርጉት ግንኙነት ነው። እዛ ድረስ ደርሶ ነበርና አሜሪካ የት ወዴት እየሄደች ይሆን እያልኩ እፈራለሁ። እዚህ ድረስ ነገሮች ስለባሱ ይሄ ደግሞ ለትዳር ጠንቅ ሆኖ ትዳር የማይቆይ ልጅ በየቦታው ይወለዳል፣ አባት አያሳድግም በሙሉ። መቼም በዚህ አቅጣጫ ብንመለከተው ወንድሞች እህቶች ጨለማ ነው። ይሄ እግዚአብሔር የሰጠን ክቡር ነገር እንደ እግዚአብሔር ስጦታ መያዝ አለበት። ሌላው እግዚአብሔር ይህን ነገር ሲሰጠን ለእኛ ጥቅም፣ ለእኛ በጎነት፣ ለሰው ልጅ መራቢያ፣ ልጆች በቅድስና በአንድ እናት በአንድ አባት ስር እንዲያድጉ ለማድረግ ነው። እኛ በእሱ አምሳያ የተፈጠርን ሰዎች ነን፣ ክቡር ፍጥረት ነን። ክቡር ስለሆን ነው በእሱ አምሳያ የፈጠረን። በዘፍጥረት መጽሐፍ ውስጥ የመፍጠር ስራውን ሲያከናውን በቀኑ መጨረሻ እግዚአብሔር ሁሉን ነገር መልካም ነው ይላል። ሁሉም መልካም እንደሆነ አየ። አዳምና ሔዋንንም ራቁታቸውን ፈጥሮ ይሄም እጅግ በጣም መልካም ነው አለ። ዘፍጥረት 1:31 ና እንደ ፈጠራቸው ነው ደግሞ ብዙ ተባዙ ያላቸው። እንደ ፈጠራቸው መጽሐፍ ቅዱስ አይናገርም፣ ግን በኃጢአት ከመውደቃቸው በፊት በኤድን ገነት በነበሩ ጊዜ አዳምና ሔዋን የስጋ ግንኙነት ነበራቸው ነውም ለማለት ደፍሬ አልችልም። አይ አልነበረም ለማለትም ደግሞ ግራ ይገባኛል፣ አናውቅም። ምን ማለቴ ነው? ይሄ በኃጢአት ምክንያት የመጣ ነገር አይደለም ልል ነው የፈለግኩት። በኃጢአት ውድቀት ምክንያት የመጣ አይደለም። እርግጥ ኃጢአት ሲገባ ይህንን ግንኙነት አረከሰው፣ ያለ ቦታው እንዲውል አደረገው። በዘፍጥረት 2 ላይ እግዚአብሔር ራሱ ሔዋንን ለአዳም ሲሰጠው ሲያስረክበው ብዙ ተባዙ ምድር ሙላት ብሎ ነው ጥሏቸው የሄደው። ገና በኃጢአት ሳያወድቁ እኮ ነው ብዙ ተባዙ የተባለው? ሰው እንዴት ነው የሚበዛው የሚባዛው? ሁላችሁ መልሱን ታውቃላችሁ። በቁጥር 24 ላይ ቅዱስ ጸሐፊው ሲገልጥ ከጋብቻ ተግባሮች አንዱ የስጋ ግንኙነት መሆኑን ሲናገር ሁለቱም አንድ አካል ይሆናሉ ይላል። ሁለቱም አንድ አካል ይሆናሉ። በእርግጥም ወንድና ሴትን ባልና ሚስት የሚያደርግ የሰርጉ ስነ ስርዓት አይደለም። ድግሱ፣ የታረደው በግ፣ የቀረበው ቁርጥ አይደለም። ባልና ሚስት የሚያደርጋቸው በእርግጥ አንድ ነገር ብቻ ነው። ይኸውም በስጋ መዋሃዳቸው ነው። እሱ ነው የባልና ሚስት ጆብ ዲስክሪፕሽን። ጆብ ዲስክሪፕሽን ብለው እርሱ ነው። ያ ጆብ ዲስክሪፕሽን የሌለበት ባልና ሚስት የለም። ስለዚህ ማተሙ ማሳረጊያውም የአልጋው ጉዳይ ነው። ዕብራውያን ላይ በዚህ ምክንያት ነው ጋብቻ ክቡር እንደሆነ አልጋውም ቅዱስ እንደሆነ ጋብቻ ቅዱስ እንደሆነ አልጋውም ክቡር እንደሆነ የሚናገረው በዚያ ምክንያት ነው። የእግዚአብሔር ቃል ይህን ነገር አያፍርበትም። መጨረሻ ላይ ደግሞ በኃጢአት ከወደቁ በኋላ አዳምና ሔዋንም ራቁታቸውን ነበሩ፣ አይተፋፈሩም ነበር ይላል። ባልና ሚስት ራቁታቸውን አብረው መሆናቸው የሚያሳፍር ነገር አይደለም። ሊሆን አይገባል። ይሄ ሊሆንም አይገባም። እንዲያውም ጥንት ቅጂ ላይ ዘፍጥረት ከጥንት ቅጂዎች አንዱ ላይ የተገኘው የጥንቱ መጽሐፍ ቅዱስ ትርጉም አዳምም ሚስቱን አወቃት አረገዘችም ይላል። አዳምም ሚስቱን አወቃት አረገዘችም። እርግጥ የጨዋ ንግግር ነው መጽሐፍ ቅዱስ የሚጠቀመው፣ የጨዋ አነጋገር ነው። ሚስቱን አወቃት በጣም ጨዋ የሆነ ንግግር ነው። መተዋወቃቸው የተቀደሰ ሲሆን የግላቸው ነው። ለሌላ የሚያካፍሉት አይደለም። ሌላ ሰው፣ ሶስተኛ ሰው ጣልቃ የሚገባበት አይደለም። ይህንም የደነገገ እግዚአብሔር ነው። ሴክስ ለሁለት ሰዎች፣ ለተጋቡት ሁለት ሰዎች፣ ለባልና ሚስት የብቻቸው ምስጢራቸው ነው። ባል ከሚስቱ ጋር፣ ሚስት ከባሏ ጋር የሚካፈሉት ሌላ ሰው የማይገባበት እንደ ዛሬው በአደባባይ የታወጀ በየቢሮው ሚስቶች የሚያወሩት ሳይሆን በተለይ የአሜሪካ ሴቶች አያፍሩም። ቢሮ ሲገቡ ጠዋት ትላንት እኔና ባለቤቴ እንደዚህ ያደረግን ብለው ያወራሉ። ይሄ ክቡር ነገር ነው። ሆኖ በየሜዳው የሚዘራ ነገር አይደለም። ከዚህ ቀጥሎ እግዚአብሔር ለምንድን ነው ይሄንን ግንኙነት የፈጠረው? ሴክስ ለምን ተፈጠረ የሚለው እንመለከታለን። አንደኛ ለሰው ልጅ መራባት፣ ለሰው ልጅ መባዛት፣ ልጅ ለመውለድ የተቀደሰ ዘር ለመውለድ በዚህ ምክንያት ነው። ቅድም ሁላችንም በዚያ መንገድ ነው ወደ ዓለም የመጣ ነው ያልኩት፣ በዚህ ምክንያት ነው። ሰው በኃጢአት ቢወድቅም የሰው መራባት መዋለድ አሁንም አልቀረም። ሌላው ምክንያት በጋብቻ ውስጥ የምንደሰትበትን እርካታ የምናገኝበትን ነገር ለመፍጠር ነው። እግዚአብሔር ይህንን ለባልና ሚስት የሰጠው መኃልየ መኃልይ ውስጥ ግልጽ አድርጎ ይናገረዋል። ምንም ሳይፈራ ምንም ሳይሸፍን በተለይ ምዕራፍ አምስት መኃልየ መኃልይ ምዕራፍ አምስት ከቁጥር 18 እስከ 20 ያለውን ለአንብቦ ምዕራፍ አምስት ጌ ስለሆን ብጥቅስ ነው ይሄ ያው ከአስር እስከ አስራ ስድስት ያለውን ቅድም አንብቤዋለሁ። እሺ እንቀጥላለን። ግደለም እንግዲህ እንደዚህ ስንል አንዳንድ ገደቦችም የእግዚአብሔር ቃል ሰጥቷል። አንደኛ ቆሮንቶስ 6:19 ላይ ትልቅ መመሪያ ገደብ የሚሆንን ነገር ጌታ ሰጥቶናል። አንደኛ ቆሮንቶስ 6 ስጋችሁ ከእግዚአብሔር የተቀበላችሁት በእናንተ የሚኖረው የመንፈስ ቅዱስ ቤተ መቅደስ እንደሆነ አታውቁምን ይላል። በዋጋ ተገዝታችኋልና ለራሳችሁ አይደላችሁም። ስለዚህ በስጋችሁ እግዚአብሔርን አክብሩ። ይህን ገደብ ይሰጠናል። ሰውነታችሁ የመንፈስ ቅዱስ ማደሪያ፣ ያንን የመንፈስ ቅዱስ ማደሪያ ልታከብሩት ይገባል። የስጋ ግንኙነት ሲያደርጉ ባልና ሚስት የሌላውን ሕሊና የሚጎዳ ነገር መደረግ የለበትም። የጓደኛችሁን ሰውነት የሚጎዳ የሚያጎሳቁል የጓደኛችሁን ህሊናዋን ወይ ስሜቷን የሚጎዳ ነገር ልናደርግ ልንጠይቅ አይገባም። አሁን ባለፈው ጊዜ አንድ ሌላ ቦታ ሳስተምር አንድ ሰው የሚያስደነግጥ ጥያቄ ጠየቀኝ። የሚያስደነግጥ ጥያቄ። ሰውየው እንደ ኖርማል ነገር አድርጎ ነው የጠየቀው። ኦራል ሴክስ ምን ስህተት አለው ብሎ ጠየቀኝ። ኦራል ሴክስ ምን ስህተት አለው? ኦራል ሴክስ ምን እንደሆነ የማታውቁ እስቲ ምልክት አሳዩ። እንደውም ብዙ ኢትዮጵያኖች ይህን አያውቁትም። እሺ ሁላችሁም ታውቁታላችሁ ማለት ነው። ይሄ የእንስሳ ስራ ነው እንጂ አንድ ባል ከሚስቱ የሚጠይቀው አንድ ሚስት ከባሏ የሚጠይቀው ነገር አይደለም። አእምሯቸው በቆሸሸ ሰዎች፣ በርኩሰት በተወሰዱ ሰዎች የሰው ልጅ እንስሳ ከእንስሳ የማይሻልበት ደረጃ በደረሰበት ሁኔታ ነው። እግዚአብሔር ሁሉን ነገር ሲፈጥር ኦራል ሴክስ ኤክስፕሌን ላርክ አዩ ሲሪየስ። ኦራል ማለት አፍ ማለት ነው። ኦኬ ገባ አሁን? ኦኬ ጓደኛችሁን የእንስሳ ሚና እንዲጫወት አታድርጉ። ሚስት የከበረች እንቁ ናት። አንዳንድ ቦታ እንደውም ቤተ ክርስቲያን ውስጥ እህቶች ይመጡና ባሌ ቪዲዮ እያየ ያንን ቆሻሻ ቪዲዮ እያየ እየመጣ ያንን ቪዲዮውን ያየውን መለማመድ ይፈልጋል። ፎን ሴክስ በቴሌፎን በርቀት የሚደረግ ነው። በመስማት በድምጽ ነው ፎን ሴክስ። ኦራል ሴክስ ግን አጠገብህ በአፍ የሚደረግ ነገር ነው። የአሜሪካው ፕሬዚደንት የተያዘበት ውርደት ታሪኩን ታውቁ እንደሆነ እኔ እንኳ ይከብደኛል ሚሽን 2020 ዩዝ ዩር ኢማጂኔሽን ፕሊዝ ሚሽን 2020 ዩዝ ዩር ኢማጂኔሽን እና ባሌ እየመጣ ያስቸግረኛል ብላ ያማረረች ልጅ አውቃለሁ። መሰልጠኑ ነው እንግዲህ አሜሪካ ተመጣና ቆሻሻ ቪዲዮ እየታየ መሰልጠኑ ነው። ጓደኛ በክርስቶስ ክቡር ደም የተዋጀች የመንፈስ ቅዱስ ማደሪያ ናት። እንደ ጌታ ልጅ ልታከብራት ይገባል። አዎ ይህን ኑሮ አሁን ሀገራችን እንዲያለ ነገር እንኳን ለመናገር በጣም ያስቸግራል። በህብረቱም ዘንድ እንዲያለ ልምምድ የለም። ግን እዚህ የውጭ ሀገር ከተበተን በኋላ ሳንወድ እንዲህ አይነት ቶፒክን ውስጥ መግባት ሆነብን። በተለይ ልጅ ያላችሁ ልጆቻችሁ እንድትጠብቁ ያስፈልጋል። ምክንያቱም ልጆቹ ከትምህርት ቤት እንዲህ ያለው ነገር ወይ ቪዲዮ ያያሉ ወይ ደግሞ ይሰማሉ። በተለይ ወጣቱ ተማሪው ተለቆበታል ነው የሚባለው። ይሄን ጉድ ተማሪዎች ከትምህርት ቤት ሲሄዱ ሲመለሱ አውቶቡስ ላይ ይህንን ነው የሚያደርጉት። ዋ ሌላው አንደኛ ቆሮንቶስ ምዕራፍ 7 ቁጥር 1 እስከ 4 ባለው ውስጥ እግዚአብሔር ለምን ሴክስን ለሰው ልጅ እንደሰጠ ይናገራል። ይኸውም ፈተናን ለመቀነስ ነው። የስጋ ፈተናን የሰይጣንን ፈተና ለመቀነስ ነው። አንደኛ ቆሮንቶስ ምዕራፍ 7 ከቁጥር 1 ጀምሬ እስከ 4 ያለውን አነባለሁ። ስለ ጻፋችሁልኝ ነገር ከሴት ጋር አለመገናኘት ለሰው መልካም ነው። ነገር ግን ስለ ዝሙት ጠንቅ ለእያንዳንዱ ለራሱ ሚስት ትኑረው፣ ለእያንዳንዲቱ ደግሞ ለራሷ ባል ይኑራት። ባል ለሚስቱ የሚገባትን ያድርግላት፣ እንደዚሁም ደግሞ ሚስቲቱ ለባሏ። ሚስት በገዛ ስጋዋ ላይ ስልጣን የላትም፣ ስልጣን ለባሏ ነው እንጂ። እንዲሁም ደግሞ ባል በገዛ ስጋው ላይ ስልጣን የለውም፣ ስልጣን ለሚስቲቱ ነው እንጂ ይላል ሐዋርያው። ገርማል። እግዚአብሔር ቃል ግልጽ ነው። የስጋን ፈተና ለመቀነስ ውድቀት እንዳይመጣ ስሜትን ለመግታት ከቁጥጥር ውጭ እንዳንሆን፣ ይሄ የስጋ ግንኙነት ባልና ሚስት የጋብቻን ቃል ኪዳን በየዕለቱ የሚያድሱበት ልምምድ ነው። በጋብቻ ያሉ ሁለት ሰዎች ባልና ሚስት፣ ወንድና ሴት ያለመቆጠብ ወይም ያለመቆጠብ ሰውነታቸውን አንዳቸው ለሌላቸው እንዲሰጡ ይላል የእግዚአብሔር ቃል። ሌላው ደግሞ እግዚአብሔር ሴክስ ለሰው ልጅ የሰጠበት ምክንያት ሁሉም ነገር የጋራ መሆኑን ለማረጋገጥ ነው። በባልና ሚስት መሀል ያለው ሁሉም ነገር ሰውነታቸው ሳይቀር የጋራ ነው። እሷ የእሱ ናት፣ እሱ የእሷ ነው። ሲጋቡ አንዱ ለሌላው ራሱን ሙሉ በሙሉ ይሰጣል። ሀብታቸው ሳይቀር የባንክ ቤት ገንዘባቸው ሳይቀር ስማቸውን ሳይቀር ሴቲቱ በዚህ አገር ባህል የባሏን ስም ትወስዳለች። ጓደኝነታቸው፣ ጥበቃቸው፣ ስሜታቸው ሁሉ የጋራ ይሆናል። ጋብቻቸው የሚጠይቅባቸውን ሁሉ ነገር በነጻ መካፈል፣ አንዱ ለሌላው መስጠት ይኖርባቸዋል። ጳውሎስ እንደተናገረው የሴቷ ሰውነት የእርሷ ሳይሆን የባሏ ነው፣ የባሏም ሰውነት የእርሱ ሳይሆን የሚስቱ ነው። ይኸውም ሞት እስኪለያቸው ድረስ ነው ይላል የእግዚአብሔር ቃል። ሞት እስኪለየን ድረስ ነው። ሌላው እግዚአብሔር ሴክስ ለሰው ልጅ የሰጠበት አብሮ መተኛት በሌላ መንገድ ልትገልጹት የማትችሉት የማትችሉትን አንድነት የሀሳብ መለዋወጥ ኮሚዩኒኬሽን ይገልጻል። ባልና ሚስት ሲጣሉ አገራችን ድሮ ሽማግሌዎች መጥተው ብዙ ይሞክራሉ። ብዙ ሰዎቹ አንታረቅም ይላሉ። በኋላ ተዋቸው አልጋ አስታርቃቸው ይባላል። ተዋቸው አልጋ አስታርቃቸው ብሎ ሽማግሌዎች ጥለው ይሄዳሉ። በማግስቱ ስትመጡ በቃ ሲሳሳቁ ታገኛላችሁ። የተጣሉም አይመስሉ ልዩ የሆነ የኮሚኒኬሽን መንገድ ነው ባልና ሚስት የሚያስታርቅ እና ሚራክል ነው፣ የእግዚአብሔር ተአምር ነው። ሌላው ስድስተኛው ምክንያት የጋብቻ ሰንሰለትና ማሰሪያ የጋብቻ ሰንሰለቱ ማሰሪያው ሴክስ ነው። ሁለቱን እንደ ሙጫ እንደ ቴፕ አድርጎ አንድ ላይ የሚያጣብቅ ያ ቴፕ ሁለቱን ብቻ ነው የሚያጣብቀው፣ ሌላ ሰው ጋር ሄዶ አይጣበቅም። በዝሙት ምክንያት በየጊዜው ቴፑ እየተላጠ ከሌላ ሰው ጋር መጣበቅ ከመጣ ከንቱ ይሆናል። ዝሙት ቴፕ በባልና ሚስት ማለት ያለውን መጣበቅ ያበላሻል። ዝሙት የለመደ ሰው ደግሞ ከአንድ ሰው ጋር ብቻ መጣበቅ አይችልም። ብዙ ሰዎች በዚህ ረገድ ስለሚስቱ ብዙ እንባ ፈሷል፣ ብዙ ቤት ፈርሷል፣ ብዙ ሕጻናት አልቅሰዋል፣ ብዙ ወንዶችና ሴቶች ተለያይተዋል፣ ቤተሰብ ተጣልቷል፣ ፍርድ ቤት ድረስ ተሄዷል፣ ሽጉጥ ተማዘውም ሰዎች ተጋለዋል፣ በጩቤም ተዋግተዋል። እግዚአብሔር አታመንዝር ሲል ለእኛ ጥቅም ነው የተናገረው። ያ ድንበር ሲጣስ የሚመጣውን ህመም የሚመጣውን ሐዘን እግዚአብሔር ስለሚያውቅ ታማኝ አለመሆን በጣም አደገኛ የሆነ አሰራር ነው። እግዚአብሔርም የሚጠላው እውነተኛም ሰው የሚጠላው። አንዳንድ ሰዎች ማንም አያውቅም ማንም አያይም ምን አለበት በድብቅ የሚደረግ ነገር ነው ብናደርገው የሚሉ ሰዎች አሉ። Be sure your sins will find you out ይላል። እግዚአብሔር አይዘበትበትም፣ ሰው የዘራውን ያጭዳል። እግዚአብሔር ከዚህ ሁሉ ይጠብቀን ይጠብቃችሁ። እግዚአብሔር ይጠብቃችሁ። ከዛ ትንሽ አንዳንድ ነጥቦች ነካ ነካ አረግና አንድ ሰዓት ቢሞላኝ ስለሆነ የዛሬውን ትምህርት እዚህ ላይ አበቃለሁ። ሰኞ ዕለት እንቀጥላለን እግዚአብሔር ቢያደርሰን። ሳይጋቡ ተዳብሎ መኖር የሚለውን ትንሽ ነካ ነካ ማድረግ እፈልጋለሁ። ሳይጋቡ ተዳብሎ መኖር በጣም አደገኛ ነገር ነው። ቀላል ይመስላል፣ ለጊዜው ችግር መወጫ ይመስላል፣ ብዙ ሰዎች ያደርጉታል። ነገር ግን ጥሩ አይደለም። እድሜያቸው ከ35-39 ዓመት የሆኑ አሜሪካኖች ወጣቶች ማለት ነው 50% የሆኑት ከጋብቻ ውጪ ተዳብሎ ይኖራሉ። ብሎ አብሮ መኖር ኃላፊነት የሌለው አይነት አብሮ መኖር ከመጋባታቸው በፊት አብረው የሚኖሩ ሰዎች በጋብቻቸው እርካታ እንደማይኖራቸውና ትንሽ ምክንያት ፈልገው እንደሚለያዩ ብዙ ጥናት ደርሶበታል። ምክንያቱም ኮሚትመንት የለም፣ የሚያጣብቅ ነገር የለም። ከነዛ ውስጥ 48% የሆኑት ይፋታሉ ይባላል። ባሎቻቸው በየምክንያቱ ይደበድቧቸዋል የሚልም ጥናት አለ። የደስታ ደረጃቸው ዝቅተኛ እንደሆነ ይነገራል። ሙሉ በሙሉ ደስ ብሏቸው አይኖሩም። እና በአንድ ወንድ በአንድ ሴት አለመርጋት በዚያ ምክንያት 4 እጥፍ ይበዛል። ሳይጋቡ አብሮ መኖር እንደ እግዚአብሔር ቃል ትክክል አይደለም፣ ኃጢአት ነው። እንዲህ አይነት ኑሮ ውስጥ የሚኖሩ ሰዎች ቢኖሩ ሰርግም አያስፈልግ እኮ ድግስም አያስፈልግ። 4ም 5ም ሰው ይዘው አንድ ካህን ይዘው በእግዚአብሔር ፊት ሊያጸድቁት ያስፈልጋል። የሚመጣ ደግሞ ነገር ስለማይታወቅ ፍርድ ቤትም ሄደው ነገሩን በሕግ ፊት ሊያስሩት ይገባል። በተለይ ለሴቶች የማስጠነቅቀው ነገር ይሄ ነው። በዚህ በተበላሸ ባህል ሴት ብዙ ተጽዕኖ አለባት። ወንድ እየፈታ ማግባት ይችላል፣ ሰው ይቀበላል። ትክክል ነው ማለት አይደለም። 10 ጊዜ ሄዶ አግብቶ ፈቶ ልጃገረድ አምጥቶ ሊያገባ ይችላል፣ እንደገና ደግሶ። ሴት ልጅ ግን ሰከንድ ሀንድ ነው የምትባለው። ወንዱ አይባልም እንደዛ፣ ሴቷ ግን ሰከንድ ሀንድ ትባላለች። እና ሴቶችን ያጠቃል ህብረተሰቡ። ልጅ ብትወልድ ተሸክማ የምትንገላታ እሷ ናት። በዚህ ሀገር ትንሽ ይለያል እንጂ በሀገራችን ከቤት የምትባረር እሷ ናት። ብዙ ብዙ ችግር የሚደርስባት ሴት ልጅ ናት። ስለዚህ በተለይ ሴቶች እንዲጠነቀቁ ያስፈልጋል። እንዲህ ያለ ነገር እንዳይለማመዱ ወጣት ልጆች ያሏቸው ደግሞ ወላጆች ልጆቻቸውን ሊያስጠነቅቁ ይገባል። አንድ ጥቅስ ላንብብላችሁና ከዛ በኋላ የዛሬውን ትምህርት አበቃለሁ። 1 ቆሮንቶስ ምዕራፍ 6 ሁሉ ተፈቅዶልኛል ይላል ሐዋርያው። ሁሉ ግን አይጠቅምም፣ ሁሉ ተፈቅዶልኛል፣ በእኔ ላይ ግን አንድ ነገር እንኳ አይሰለጥንብኝም። መብል ለሆድ ነው፣ ሆድም ለመብል ነው። እግዚአብሔር ግን ይህንም ያንም ያጠፋቸዋል። ስጋ ግን ለጌታ ነው እንጂ ለዝሙት አይደለም፣ ጌታም ለስጋ ነው። እግዚአብሔርም ጌታን አስነሳው፣ እኛንም በኃይሉ ያስነሳናል። ስጋችሁ የክርስቶስ ብልቶች እንደሆነ አታውቁምን? እንግዲህ የክርስቶስን ብልቶች ወስጄ የጋለሞታ ብልቶች ላድርጋቸውን? አይገባም። ወይስ ከጋለሞታ ጋር የሚተባበር አንድ ስጋ እንዲሆን አታውቁምን? ሁለቱ አንድ ስጋ ይሆናሉ ተብሏል። ከጌታ ጋር የሚተባበር ግን አንድ መንፈስ ነው። ከዝሙት ሽሹ። ሰው የሚያደርገው ኃጢአት ሁሉ ከስጋ ውጭ ነው። ዝሙትን የሚሰራ ግን በገዛ ስጋው ላይ ኃጢአትን ይሰራል። ወይስ ስጋችሁ ከእግዚአብሔር የተቀበላችሁት በእናንተ የሚኖረው የመንፈስ ቅዱስ ቤተ መቅደስ እንደሆነ አታውቁምን? በዋጋ ተገዝታችኋልና ለራሳችሁ አይደላችሁም። ስለዚህ በስጋችሁ እግዚአብሔርን አክብሩ። አንድ ወንድ ከጋብቻ ውጭም ቢሆን ከአንዲት ሴት ጋር አብሮ ሲተኛ በዛን ሰዓት አገባት ማለት ነው። በዛን ሰዓት አገባት ማለት ነው። አሁን ገርልፍሬንድ ቦይፍሬንድ እያሉ እዚህ ሀገር አብረው የሚተኙት እያንዳንዳቸው በሚፈጽሙት ጋብቻ ነው የሚፈጽሙት። በዚህ ምክንያት 20፣ 30፣ 40፣ 50 ሴት ማግባት ቀላል ነው ማለት ነው። ጋብቻ የሚባለው ያ ነው። አብረው አልጋ ከተካፈሉ በዚያን ወቅት ተጋብተዋል። እግዚአብሔርም ቃል ይህንን ነው የሚለው። ስለዚህ እዚህ ላይ አጥብቆ ነው የእግዚአብሔር ቃል የሚናገረው። ስጋችሁ የክርስቶስ ብልቶች እንደሆነ አታውቁምን? እንግዲህ የክርስቶስን ብልቶ ወስጄ የጋለሞታ ብልት ቶች ላድርጋቸውን? አይገባም። ወይስ ከጋለሞታ ጋር የሚተባበር አንድ ስጋ እንዲሆን አታውቁምን ይላል። አሁን ያልኩት ነው። ከጋለሞታ ጋር የሚተባበር አንድ ስጋ እንዲሆን አታውቁምን? ሁለቱ አንድ ስጋ ይሆናሉ ተብሏልና እያንዳንዱ ሴክሹዋል ዩኒየን፣ እያንዳንዱ አዳልትሪ በእግዚአብሔር ፊት እንደ ጋብቻ ይቆጠራል። እውነትም ያችን ሴት አምስት ባሎች ነበሩሽ አላት። አሁንም ከአንቺ ጋር ያለው ባልሽ አይደለም ማለት እውነተኛ ባልሽ አይደለም። ወል ስለ መንፈስ ቅዱስ እግዚአብሔርን አመሰግናለሁ። ስለ ክርስቶስ ኢየሱስ ደም እግዚአብሔርን አመሰግናለሁ። ጌታ ሆይ እንዴት ይቻላል? በየቀኑ እንስታለን እንበል። በዓይናችንም በሀሳባችንም በየቀኑ እንስታለን። ያየ የተመኘ አመነዘረ ይላል። በየቀኑ በዓይናችን ፊት የሚያልፈውን ስንመኝ እንውላለን። ጌታ ሆይ እንዴት ይቻላል? ምን ተስፋ አለን? አሁን በክርስቶስ ኢየሱስ ላሉት ኩነኔ የለባቸውም። ኢየሱስ ክርስቶስ ኃጢአተኛን ለማዳን መጣ ወደ ዓለም። በወንጌል ያገኘነው መፈታት ቀላል አይደለም። ወንጌል ተስፋችን ነው። ወንጌል ሕይወታችን ነው። አንዱን ትእዛዝ የጣሰ ሌላውን ሁሉ ጥሷል ይላል። ቢሰርቅ አመንዝሯልም ይላል። እንደዛ ማለት ነው። ስለዚህ ከእኛ መሀል ማን ነው ንጹህ? ማን ነው በዚህ ነገር ደረቱን ነፍቶ ወጥቶ የሚቆም? ሁሉም ቁስል ነው ይላል ኢሳይያስ ላይ፣ ከእግር እስከ ራስ ድረስ እባጭ ነው። ሁሉም በድለዋልና እግዚአብሔርም ክብር ጎድሏቸዋል ይላል። ስለዚህ ይህን የምልበት ምክንያት ሕሊናችሁን ለመውቀስ ሳይሆን በክርስቶስ ተስፋችሁን እንድትይዙ ነው። ተሳሳታችሁት ቢኖር በንስሐ ሁላችንም ተሳሳትነውን በንስሐ እናስተካክል ይገባል። የበደልነው ሰው ካለ ይቅርታ ልንጠይቅ ይገባል። በክርስቶስ ኢየሱስ ደም ነጽተን በደሙ ተዋጅተን የእግዚአብሔር ልጆች ተብለናል። ይህን ያህል ፍቅር እኛ ላይ ማድረጉ በጣም ይገርማል። ይህን ያህል ፍቅር፣ ይህን ያህል መውደድ ነው በቀራንዮ መስቀል ላይ እየታየው። ስለዚህ እግዚአብሔር ጠብቃችሁ። መንፈስ ቅዱስ የተሰጠን ለዚህ ነው። መንፈስ ቅዱስ የተሰጠን ለዚህ ነው። የክርስቲያንና የክርስትናን ሕይወት አሸንፈን መኖር እንድንችል ጌታ አብዝቶ አብዝቶ ይባርካችሁ። እዚህ ላይ አበቃለሁ። ሰኞ ዕለት ደግሞ እንቀጥላለን። በዚሁ በስጋ ግንኙነት የተነሳ ያንኑ አስመልክተን ብዙ የሚቀሩ ነጥቦች አሉ። ሰኞ ደግሞ እነሱን አንድ ሰዓት ወስጄ አገባድዳለሁ። ጌታ ኢየሱስ አብዝቶ ይባርካችሁ። እንጸልይ። እግዚአብሔር ሆይ ምስጋናና ክብር ለስምህ ይሁን። አምላካችን አንተ ቅዱስ ነህ። ብርሃን ተጎናጽፈ የምትኖር አምላክ ነህ። መላእክት ሁሉ የሚዘምሩልህ፣ ሱራፌል ኪሩቤል በዙፋንህ ዙሪያ የሚያደንቁ ቅዱስ የሆንክ አምላካችን ስለምትወደን በልጅ ደም ስለዋጀህን ክብር ምስጋና ለአንተ ይሁን። አንተ የሰውን አበሳ ብትቆጥር ጌታ ሆይ በፊት ማን ይቆማል? እዳችንን ከፍለህ ተፈጸመ ብለህ ልጆች ያደረግከን ቅዱስ ካህናት፣ የእግዚአብሔር ሕዝብ ልዩ ወገን አልከን፣ ቅዱሳን ብለህ ጠራህን። ለወንጌልህ የምስራች ከዘላለም እስከ ዘላለም ስም ይክበር። ቃልህን ሰምተናል። በበደልነው ሁሉ ይቅር በለን። በሀሳብም በአነጋገርም በድርጊትም በምኞትም የፈጸምነውን አንተ ይቅር በል። እነዚህ ወገኖቼን አንተ ባርክ፣ እያንዳንዳቸውን ባርክ። ትዳር የያዙትን ጌታ ሆይ አንተ ባርካቸው። ቤታቸውን ባርክ፣ ትዳራቸውን ባርክ፣ ልጆቻቸውን ባርክ። በዚህ ዘማዊ በሆነ ትውልድ ውስጥ ስንኖር ጌታ ሆይ ጠብቀን፣ አንተ ትዳራችንን ጠብቅ። አንዳችን ሌላውን አክብረን እንድንኖር እንዳንተ ብርቅ ልጆች እንድንተያይ አንተ እርዳ። በጋብቻቸው ችግር ለገጠማቸው፣ ስህተት ለገጠማቸው ሁሉ የይቅርታን መንፈስ አንተ አፍስስ በመካከላቸው ጌታ ሆይ። የጸጋ ብዛት ይፈውሳቸው። ተሰበረ ልብ ይፈወስ፣ የቆሰለ ልብ ይጠገን። ጌታ ሆይ ስብራትን የምትጠግን አንተ ነህ፣ ሐዘንን የምትፈታ አንተ ነህ። ለተጎዱት ሰዎች ጸልያለሁ። በክርስቶስ ኢየሱስ ያለ ሁሉም አዲስ ፍጥረት ነው ስላልክ እናመሰግናለን። እርግጥ አንተ ሁሉን አዲስ አድርገሃል ጌታ ሆይ። በቅድስና እንድንኖር አንተ እርዳን፣ አስችለን። በምንደክምበት ነገር ሁሉ ረድኤትህ ከእኛ ጋር ይሁን። ክብር ምስጋና ለአንተ ይሁን ጌታ ሆይ። በኢየሱስ ክርስቶስ ስም አሜን፣ 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 አሜን። አንድ መዝሙር ላሰማችሁና ቅድም ከሰማነው መሀል አንዱን እኔ ማይክሮፎኑን እናስረክባችኋል።
Mr. Sir, my brother.
Mike free.